America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ህዝብ ተናገሩ።
እቺ የጥቁር ህዝቦች የነጻነትና ያልበገር ባይነት ተምሳሌ ሀገር ኢትዮጵያ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል።
ከከተማይቱና ከአካባቢው እንዲሁም ከሌሎች ሀገሪቱ አካባቢዎች የመጡ ኢትዮጵያውያን በጎረፉበት የአዲስ አበባው መስቀል አደባባይ በስነ ስርዓቱ መገባደጃ የተጣለ የእጅ ቦምብ የአንድ ሰው ህይወት ሲያጠፋ ከመቶ በላይ ማቁሰሉም ተዘግቧል።
የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ።
ዝርዝሩን በእለቱ አብይ ርዕስ እናቀርባለን። አድማጮች የሚበልጠው ዝግጅታችን ዛሬ በእለቱ ክንውኖች ዙሪያ ያተኩራል። ወደ ተለያዩ የአገሪቱ አካባቢዎች የሚወስዱንም ጨምሮ ሌሎች በርከት ያሉ ዘገባዎችና ልዩ ውይይትም ይዘናል።
ጤናስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ከዛሬ ቅዳሜ ሰኔ 16 2010 ዓ.ም ልዩ ዝግጅት ጋር አስተናጋጆች አሉላ ከበደና
ጽዮን ግርማ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አልፍሬዶ ሳንቶስ ጋራ እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና።
በዛሬው ዕለት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድጋፍ በመስቀል አደባባይ በተካሄደ የሰልፍ ድጋፍ ላይ በተሰነዘረ ጥቃት ቁጥሩ 132 የሚደርስ ሰው ሲቆስል የአንድ ሰው ህይወት ማለፉ ተዘገበ። በሌላ ተያያዥ ዜና ጠቅላይ ሚኒስትር አብይ ከፍንዳታው በኋላ ጉዳት የደረሰባቸውን ወገኖች ጥቁር አንበሳ ሆስፒታል በመገኘት መጎብኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አራጌ በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። ማምሻውን 89 የፍንዳታው ተጎጂዎች የህክምና እርዳታ በሚከታተሉበት ጥቁር አንበሳ ሆስፒታል ተገኝተው ከጎናችሁ ነን ሲሉ ተጎጂዎችን ያጽናኑት ጠቅላይ ሚኒስትር አብይ ድንገቱን ተከትሎ ለአገር ውስጥ መገናኛ ብዙሃን በሰጡት አስተያየት አገራቸው በጀመረችው የአንድነት ጎዳና እንደምትቀጥል አመልክተው አደጋው የቃጡትንም አልተሳካላችሁ ነው ያሏቸው።
ይህንን ቀን ደስታችን ለማጨለም ፍቅራችን ለማጨለም አንድነታችን ለማደፍረስ ያስተባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችሁ እጇ አይታጠፍም።
የተሸነፈ ሐሳብ ነው ያሉት ጠቅላይ ሚኒስትሩ
የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ።
ጠቅላይ ሚኒስትሩ ዘውዲቱን ጨምሮ በሌሎች የከተማይቱ ሆስፒታሎች የሚገኙ ተጎጂዎችን በተመሳሳይ መጎብኘታቸውን አብሯቸውም ምክትል ጠቅላይ ሚኒስትር ደመቀ መኮንንና ሌሎች የመንግስት ከፍተኛ ባለስልጣናት መገኘታቸው ታውቋል።
ወደ ደቡብ ምዕራብ ሶሪያ እናመራለን። በደቡብ ምዕራብ ሶሪያ በቅርቡ እያየለ የመጣው በምድርና በአየር ድብደባ የታገዘ ወታደራዊ ዘመቻ ክፉኛ ያሳሰባቸው መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ አስታወቁ። በአዲሶቹ ጥቃቶች አብዛኞቹ ወደ ዮርዳኖስ ድንበር ያቀኑትን ጨምሮ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ለመሰደድ ተዳርገዋል። ሁኔታው ከሶሪያ ድንበር ተሻግሮ ለክልሉ ሰላም መረጋጋትም አደጋ ደቃይ ነው ሲሉ ዋና ጸሐፊ ጉተሬሽ ስጋታቸውን መግለጻቸውን የቃል አቀባያቸው ጽህፈት ቤት ይፋ ባደረገው የጽሑፍ መግለጫ አክሎ አመልክቷል። እያደር እያየለ የመጣው ወታደራዊ ዘመቻ በአስቸኳይ እንዲያቆም ሲሉ ጥሪ ያሰሙት የመንግስታቱ ዋና ጸሐፊ ሁሉም ወገኖች ያለባቸውን ኃላፊነትና በዓለም አቀፍ ሕጎችና ሌሎች ዓለም አቀፍ የሰብአዊነት ድንጋጌዎች የታቀፉ ግዴታዎቻቸውን እንዲያከብሩ አሳስበዋል። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2017 ዓ.ም በደቡባዊ ሶሪያ የሚካሄደው ውጊያ እንዲያቆም የሚያስገድድ የተኩስ አቁም ስምምነት በዩናይትድ ስቴትስና ሩሲያ መካከል እንዲደርስ ማደራደሯ ይታወሳል።
የፕሬዝዳንት ትራምፕ አስተዳደር ከላቲን አሜሪካ ድንበር ጥሰው በሚመጡ ስደተኞች ህፃናትን ከወላጆቻቸው በመለየታቸው በደረሰባቸው ወቀሳ ታክቲካዊ ማፈግፈግ የተባለ እርምጃ መውሰዳቸው ተገለጠ። ሁኔታው በዩናይትድ ስቴትስ እያነጋገረ ነው። አድማጮች፣ ሙሉ ስርጭታችን ዛሬ በአብዛኛው በእለቱ የአዲስ አበባ ክንውን ላይ ያተኩራል። አሁን ወደ ዘገባዎቻችን እንመለስ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ጽዮን ግርማና
አሉላ ከበደንን። ባለም ዜናዎች የጀመረው ልዩ ዝግጅታችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ
የራሴን ስሜት ልናገርን። ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። ይህችን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጥ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
አቶ ብርሃነ መዋ የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት የነበሩ ዛሬ በዩናይትድ ስቴትስ የሚኖሩ ናቸው። የዛሬውን ጨምሮ በኢትዮጵያ እየተካሄደ ባለው የፖለቲካ ለውጥ ዙሪያ ከተደረገ ውይይት የተወሰደ ነው። በሁለተኛው አጋማሽ ከሌሎች ሁለት እንግዶች ጋር ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ሕዝብ ተናገሩ። የተሰጣቸው ድጋፍ የሚኩራሩበት ሳይሆን በታማኝነትና በፍቅር ሕዝብን ለማገልገል የሚያተጋቸው መሆኑንም ገለጹ። ነጻ ሕዝብ ለመገንባትም ያላቸውን ቁርጠኝነት ጠቁመዋል። መለስካቸው አምሃ ዝርዝሩን ይዟል።
ለጠቅላይ ሚኒስትሩ ድጋፉን ለማሳየት ህዝቡ ወደ መስቀል አደባባይ መጥመም የጀመረው ገና ከንጋቱ 11 ሰዓት አካባቢ ጀምሮ እንደነበረ ያዩ ይናገራሉ። ከጠዋቱ 1 ሰዓት ተኩል በኋላ እንኳን በአስር ሺዎች የሚቆጠር ህዝብ ወደ አደባባዩ ገብቷል። ከተለያዩ ማዕዘናት ወደ አንድ ሐይቅ ወይም ባህር እንደሚፈሱ ወንዞች ሁሉ ወደ መስቀል አደባባይ በሚገቡት 6 ትልልቅ ሰፊ መንገዶች የሚፈሰው የህዝብ ጎርፍ ከአንድ ሰዓት ባልበለጠ ጊዜ ውስጥ መስቀል አደባባይን ከጥግ እስከ ጥግ አጨናነቃት። ጠቅላይ ሚኒስትሩም ብዙ ሳያስጠብቁ ነበር የደረሱት። የህዝቡ ስሜት በእጅጉ የተለየ ነበረ።
ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ
ንግግራቸውን የጀመሩት ለዚች የምስጋና ቀን አብቅተውናል ያሏቸውን ሰማዕታት በመዘከር ነበረ።
የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለሕይወታችን ሕይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር፣ ያለ እነርሱ ግን እኛ መኖር አይቻለንም።
ከዚች የመግቢያ አንቀጽ በኋላ 18 ደቂቃ ያህል በወሰደው ንግግራቸው በእያንዳንዱ አንቀጽ ወይንም በእያንዳንዱ አረፍተ ነገር መጀመሪያ ላይ የኢትዮጵያን ስም ሳይጠሩ አልቀሩም። የተደረገላቸው የድጋፍ ሰልፍ እጅግ ከፍ ያለ መሆኑን በመጠቆምም ሀገሪቱ ከተጋፈጠችው ችግርና ከታላቅነቷ አኳያ የሚያስፈልጋትን አመላክተው አልፈዋል።
ይህቺ የፈጣሪ ጥበብ መጀመሪያ ሀገር ኢትዮጵያ፣ ይህቺ የሰማንያ ውብ ውብ ጌጦች ውህድ ኢትዮጵያ፣ ይህቺ የሰው ልጅ እስትንፋስ መጀመሪያ ሀገር ኢትዮጵያ፣ ይህቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ፣ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅርላት መሪ ያስፈልጋታል።
ዶክተር አብይ አክለውም የመጡበትን ጉዳይ በግልጽና ቀላል ቋንቋ ለተሰበሰበው ሕዝብ ተናግረዋል። የሕዝብ ድጋፍ፣ የሕዝብ ፍቅር እንደሚያስፈልጋቸው ግልጽ አድርገዋል። የኢትዮጵያ ሕዝብ አንድነት እንደሚያስፈልጋቸውም አውስተዋል። ዶክተር አብይ መሪ ሲሉ ግን ራሳቸውን ብቻ እንዳልሆነና ምስጋናውና ድጋፉም ለባልደረቦቻቸው ጭምር እንደሆነ ነበር የሚያመለክቱት።
ዛሬ መጣሁት እስከዛሬ ለሰጣችሁን ፍቅር ላመሰግናችሁ ነው። አዎ የመጣሁት ይህንን ከባድ ኃላፊነት ከተረከብንባት የመጀመሪያዋ ቀን ጀምሮ ላሳያችሁን አለኝታነት ላከብራችሁ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው። ያለንን እየጣል የሌለን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው።
ጠቅላይ ሚኒስትሩ ዛሬ ሊያመሰግናቸውና ድጋፉን ሊቸራቸው የወጣውን ሕዝብ እሳቸውንና የሥራ አጋሮቻቸው እንዴት ባለ መንገድ እንዲያመሰግናቸው እንደሚወዱም ገልጸዋል።
ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው ዕለት ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች፣ እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላችሁ ዕለት ያኔ ምስጋናችሁን ዓለም ያስተውለዋል። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል።
ይህ ከሆነ የሚሉ ይመስላል ዶክተር አብይ ኢትዮጵያ ወደ ቀደመው ገናናነቷ እንደምትመለስ ጥርጥር የላቸውም።
ዓላማችን ሩቅ ነው፣ ግባችንም እጅግ በጣም ሰፊ ነው። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ታህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ ፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም።
ሀገር መውደድ ማለትስ ትርጉሙ ምንድን ነው? ለዶክተር አብይ አህመድ ሀገር መውደድ ማለት
ሀገራችንን ከወደድን ግዴታችንን እንወጣ፣ መብታችንንም እንጠይቅ። ሀገራችንን ከወደድን ስልጣን ኃላፊነት እንጂ ገዥነት አይሁን። ሹመት ማገልገያ እንጂ መገልገያ አይሁን። ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩሁለት። ሀገራችንን ከወደድን በየትኛውም የአገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያ ተነካች፣ ኢትዮጵያ ተነካ ብለን እንቁምለት። ኢትዮጵያን በጋራ እንገንባ። ሁላችንም ለኢትዮጵያ እናስፈልጋታለን። ለሁላችንም ኢትዮጵያ ታስፈልገናለች።
ለመሆኑ ነጻ ሀገር ማለት ምንድን ነው? ነጻ ሕዝብ እንዴት ያለ ሕዝብ ነው? በነጻይቱ ኢትዮጵያ እንዲያውም ለሺዎች ዓመታት በነጻነቷ ተከብራ በኖረችው ኢትዮጵያ ነጻ ሕዝብ ነበረ ወይ? አዲሱ ጠቅላይ ሚኒስትር አብይ አህመድ በዚህች ነጻ ሀገር ውስጥ ነጻ ህዝብ ነጻ ዜጋ እንዳልነበረም በንግግራቸው አስገንዝበዋል።
ነጻ የሆነች ሀገር መገንባትና ነጻ የሆነ ህዝብ መገንባት ይለያያል። በነጻ ሀገር ነጻ ህዝብ ከሌለ ነጻነት ቦታው የቱ ጋር ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነጻነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነጻነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ፣ ውጣልኝ ሂድልኝ ካለ፣ የኛው የኢትዮጵያ ክፍል የኔ ብቻ ነው እንጂ አንተ አይደለም ካለ፣ ታዲያ ቅኝ ገዢዎች እስከዚህ የባሰ ምን ያደርጉ ነበር?
በመጨረሻም ዶክተር አብይ አህመድ ከሁለት ወራት በፊት በፓርላማ የገቡትን ቃል ኪዳን እንደገና በሚሊዮን በሚቆጠሩ ደጋፊዎቻቸው ፊት የረገሙት ይመስላሉ።
በዚህ አጋጣሚ ይህ ዛሬ ከህዝባችን የተሰጠን ወሰን የሌለው ፍቅር ቀን ከሌት ያለ እረፍት ለሚተጉ የህዝብ አገልጋይ ባልደረቦቼ ጭምር መሆኑን እየገለጽ ዛሬ እዚህ ያሳያችሁን ወደር የሌለው ፍቅር ህዝብ ተቀብሎናል ብለን የሚያኮራን ሳይሆን ለበለጠ ትጋት፣ ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ በመነጨ ጥልቅ ስሜት ልገልጽላችሁ እወዳለሁ። እያንዳንዷን ደቂቃ፣ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጠርተን ከዘር ጠርተን ፍትህና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሁት ልብ እንደምናገለግላችሁ ላረጋግጥላችሁ እወዳለሁ።
የዚህ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ ጠቅላይ ሚኒስትሩን ወደ መድረክ ከመጋበዛቸው በፊት ባደረጉት አጭር ንግግር ዶክተር አብይ ወደ ስልጣን በመጡ በጥቂት ወራት አገሪቱ ከመፍረስ አደጋ ወጥታ ብሩህ ተስፋ መታየት መጀመሩንና ለዚህም በሕይወትና በአካል መሥዋዕት የከፈሉትን ዜጎች አስታውሰዋል። ሰላማዊ ታጋዮችንም አወድሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች በመግቢያችን እንደጠቆም ነው ተከታዩ ዘገባዎቻችንም ከዚሁ ጉዳይ ጋር የሚያቆዩን ይሆናሉ። ለጠቅላይ ሚኒስትሩ ድጋፍ ለመስጠት የተጠራውና በሚሊዮኖች የሚቆጠር ሕዝብ የተገኘበት ሰልፍ በአሳዛኝ ሁኔታ ነው የተጠናቀቀው። ከጤና ጥበቃ በተሰጠን መግለጫ መሰረት በፍንዳታው እንዲሁም ፍንዳታውን ተከትሎ በደረሰው አደጋ የቆሰሉ ሰዎች ቁጥር 156 ሲደርስ የአንድ ሰው ሕይወት ማለፉም ታውቋል። ከዚህ ቦምብ ጥቃት በፊትና በኋላ አስተያየታቸውን የሰጡ የሰልፉ ተሳታፊዎች ግን ጠቅላይ ሚኒስትር አብይ አህመድ የጀመሩት የለውጥ ጉዞ አይቀለበስም ብለዋል። ጠቅላይ ሚኒስትሩ ይህንን ያህል ቁጥር ያለው ህዝብ በገዛ ፈቃዱ አደባባይ ይወጣላቸው የመጀመሪያው ኢትዮጵያዊ መሪ ናቸው። እስክንድር ፍሬው ነው ተከታዩን ያጠናቀረው።
ደማቁ የሰልፍ ድባብ የመስቀል አደባባይ አየር አሳዛኝ ክስተት ማስተናግዷል። ዛሬ ሚሊዮኖች ለድጋፍ የወጡላቸው ጠቅላይ ሚኒስትር ከጥቃት አመልጠዋል። መሪያቸው ከሚገኙበት መድረክ አቅራቢያ ዝግጅቱን ይከታተሉ የነበሩ 132 ዜጎች ግን ከባድና ቀላል የመቁሰል አደጋ አጋጥሟቸዋል። በዚሁ ጥቃት አንድ ሰው መሞቱንም የጤና ጥበቃ ሚኒስቴር ያወጣው መረጃ አመልክቷል። ነገሩ የሆነው እንዲህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሊደግፋቸው ግፉ በርቱ ሊላቸው ለወጣው ህዝብ በሰላምና ርቀት ላይ ያተኮረ ንግግር አደረጉ። በስተመጨረሻም በቀላይ በጅም ሲሉ ስለ ይቅርባይነት አስረዱ።
ይህን ሁሉ ችግር፣ ይህን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ስላልሆን አንበቀልም፣ በፍቅር እናሸንፋለን።
ይህ የዛሬ ንግግራቸው የመጨረሻ መልእክት ነበር። እሳቸው ንግግራቸውን አጠናቀው እንደተቀመጡ መድረክ መሪው ይህ ኢትዮጵያ ይኮራችበት ቀን ነው ሲል በእንግሊዝኛ ተናገረ። ያንን አረፍተ ነገር እንደጨረሰም የፈንዳታ ድምጽ ተሰማ።
This is the day that Ethiopia has become proud.
በሚስተጋባው የሰልፈኞች ድምጽ መሃል የፈንዳታው ድምጽ የተሰማው ጠቅላይ ሚኒስትሩ ተቀምጠው ከነበረበት መድረክ ወደ 30 ሜትር ርቀት ላይ ነው። እሳቸው ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ከምክትላቸው ደመቀ መኮንን ከህዝብ ተወካዮች ምክር ቤት አፈጉባኤ ሙፈሪያት ካሚልና ከሌሎችም ባለስልጣናት ጋር ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ ወደ ፈንዳታው አቅጣጫ ዞረው ተመለከቱ። በፍጥነት ወደ ጠቅላይ ሚኒስትሩ የሄዱት ተባቂዎቻቸው ደግሞ ከለላ በጅተው ወደ መኪናቸው ወሰዷቸው። አጋጣሚው በሰልፉ ከተሰሙ መፈክሮች ከተነበቡ ጽሑፎች በላይ ተሳታፊዎቹ ለጠቅላይ ሚኒስትሩ ያላቸው ፍቅር የድጋፋቸው መጠን የታየበት ነበር። በተለይ ከመድረክ ፊት ለፊት የነበሩት ሰልፈኞች በጠቅላይ ሚኒስትሩ ላይ የጣሉት እምነት የድጋፋቸው መጠን ይበልጥ የታየው በዚህ ጊዜ ነው። እነሱ በፈንዳታው ምክንያት ከአካባቢው ለመራቅ በድንጋጤ ሲሸሹ ሲሞክሩ አልታዩም። ይልቁንም አብይን ማንንም አይነካውም ሲሉ እስከ ተፈቀደላቸው ድረስ ተከታትለው ለመሄድ የሞከሩ ታይተዋል። ጠቅላይ ሚኒስትሩና ሌሎች ከፍተኛ ባለስልጣናት ግን ወዲያውኑ አካባቢውን ለቀው ሄደዋል። ተረጋጉ የሚሉ ድምጾች ከመድረክ አካባቢ መስማት የቀጠሉት ከዚህ በኋላ ነው።
ተረጋጉ ባላችሁበት ፕሊዝ ባላችሁበት ተረጋጉ።
ይህም ሆኖ ጠቅላይ ሚኒስትሩን ለመደገፍ የመጡት ከመድረኩ አካባቢ የነበሩ ወጣቶች ስሜታቸውን በተለያየ መንገድ መግለጽ አላቆሙም። ከኦሮሚያ የተለያዩ አካባቢዎች የመጡ ቄሮዎችና ከአዲስ አበባ የመጡ አንዳንድ ወጣቶች ወደ መድረክ ወጥተው የጠቅላይ ሚኒስትሩን ስም በተረጋጋሚ በመጥራት ድጋፋቸውን የገለጹትም በዚህ ሰዓት ነው። የመስቀል አደባባይ ሰልፍ ከተበተነ በኋላም መፈክሩና ድጋፉ በተለያዩ አቅጣጫዎች ቀጥሏል። እንደዚህ አይነቱ የቦምብ ፍንዳታ ከመጡበት ዓላማ እንደማያገዳቸው ለቪኦኤ አስተያየታቸውን የሰጡ ተናግረዋል። አቶ ሁሴን አህመድ አንዱ ናቸው።
አኛ ቆርጠን ተነስተናል ይፈልገ ብንሞትም ብለን ነው የመጣነው። እዛው እንደውም ሰው ወደዚህ ነው የሄድነው ነበር እንጂ ወደ ኋላ አላለንም።
ኢትዮጵያ ሰው አገኘች ይህች ሀገር ሰው አገኘች ነው የሚሉት ወጣቶቹ። እናም የዛሬው ሰልፍ ለዶክተር አብይ አህመድ የተሰጠው ቅና ነው። ሶስት ወር ባልሞላ ጊዜ ለሰሩት ስራ የተሰጠው ቅና አድናቆትም ነው። ባጭር ጊዜ በርካታ ክንውኖችን በመፈጸማቸው የተሸራ አድናቆት። ህዝቡን ማገልገል መስፈራት ያለበት በሳቸው መንገድ ነው በሚል ለመንግስት የቀረበ ጥያቄም ነው። ግን ደግሞ ማሳሰቢያም ነው። ዶክተር አብይ የጀመሩት አዲስ መንገድ የለውጡ ጉዞ ወደ ኋላ እንዳይመለስ እንዳይደናቀፍ ለሚመለከታቸው የቀረበ ማሳሰቢያ። በትምህርት ዘርፍ የተሰማራችሁ አረጋው የነገረሱ ይህንን ካንጸባረቁት አስተያየት ሰጪዎች አንዷ ናት።
አሁን የተጀመረው የለውጥ እንቅስቃሴ የመቀጠል ያለበት ወደፊትም ራሳችን ሁላችንም የምናነግረው ነው። ፍቅር፣ ሰላም፣ አንድነት ከሌለም ካልተባበረን አንድ ምንላትን ኢትዮጵያ መገንባት ህብረተሰባችንን መስራት አብረን መኖር አንችልም። ስለዚህ ይሄ ሐሳብ መደገፍ አለበት። የሚቀጥሉት ሁለት አመታቶች ደግሞ በጣም ተሻልናቸው መሰረት ምንጥልበት ወደፊት ደግሞ ኑሯችንን እያንዳንዱ ኢትዮጵያ ምናንኳኳበት ስለሆነ ይሄ ወደ ታች መውረድ የለበትም። ከፍ ያለውን ነገር ከዚህ በኋላ ዝቅ ብለን ማየት አንፈልግም። የመሪነት አስተዳደር፣ የሐሳብ ነጻነት፣ ፍርሃት የጠፋበት ቅንነት ከዚህ በኋላ ከፍ ብሎ ማየት ነው እንጂ ከዚህ በኋላ ዝቅ ብሎ ማየት ስለማንፈልግ በርቱ፣ ቀጥሉ፣ እኛም ከጎናችሁ ነን ለማለት ነው የመጣሁት።
ስለዚህ ጠቅላይ ሚኒስትሩ የጀመሩት ለውጥ ወደ ኋላ እንዳይመለስ ድጋፍ ለመስጠት ነው።
ወደ ኋላ መመለስ የለበትም። ወደ ኋላ መመለስ አይደለም መጨመር ነው ያለበት፣ ስለ መባዛት ነው ያለበት። አሁን እሳቸው ስለ መጀመር ያወራሉ አይደለም? የምንቀንሰውን ቀንሰን የምናባዛውን እያባዛን መሄድ ነው ያለበት። በፍጹም ወደ ኋላ መመለስ የለብንም።
የምንቀንሰውን ቀንሰን ስትይ
ጥላቻን፣ ቁጠኝነትን፣ እርስ በርስ መከፋፈልን፣ ምቀኝነትን መቀነስ አለብን። የምንጨምረው ደግሞ ፍቅርን፣ አንድነትን፣ ሰላምን፣ አብሮ መስራትን፣ ለሌላው ማሰብን፣ ለጎረቤት አብሮ ማሰብን መስራትን፣ ያንን ደግሞ ማባዛት አለብን።
ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካታ ዘንድ ያሳደሩት ተስፋ የታየው ገና ከጅምሩ ነው። በጠቅላይ ሚኒስትርነት ሳይሾሙ በፊት እንኳን እሳቸውና ሌሎች ወጣት አመራሮች የሚገኙበት የለማ ቡድን ተብሎ የሚጠራው ስብስብ ከክልል እስከ ፌዴራል መንግስት የተጣለበት ተስፋ በግልጽ የሚታይ ነበር። በዛሬው ሰልፍ ላይ ከተደመጡ ዜማዎች መካከል ታዲያ ይህንን ያነሱ ያስታወሱ ይገኙበታል። የዛሬውን ሰልፍ የተቀላቀሉ ታዋቂ ምሁራንና ፖለቲከኞችም የተጀመረው ለውጥ ሊበረታታ ይገባዋል ብለዋል። ከነዚህ አንዱ አገር ወዳዱ አንጋፋ የህግ ባለሙያ ዶክተር ያቆብ ኃይለ ማርያም ናቸው።
በእውነት ዛሬ በጣም ደስ የሚል ቀን ነው። እንደ ትንሳኤ አርጌ ነው የምቆጥረው። በህይወቴ ይሄን ያህል በኢትዮጵያ ውስጥ ይሄን ያህል የሚያስደስት ክስተት አጋጥሞኝ አያውቅም። ያንን ለማክበርና የተቻለኝን አቅሜ ድጋፍ ለመስጠት ነው የመጣሁት።
ምን ማለት ነው ይሄ ለርሶ? ምን ትርጉም ይሰጥዎታል? ለምን ወጣ ሰው እርሶ ሲረዱት? እንግዲህ ገና ስነ ስርዓቱ አልተጀመረ፣ በዚህ ደቂቃ እንኳን ብዙ ህዝብ ነው የወጣው።
እንግዲህ ህዝቡ ተስፋ ሰንቆ ነው። እርግጥ ነው እስካሁን ድረስ በገቢር የታየ ነገር ብዙም ነገር የለም፣ ግን ብዙ የታዩ ነገሮች አሉ። አሁንም ህዝቡ ለምሳሌ ሲወያይ ወደ ጎን ማየት ወይንም ደግሞ መሸኳሸቅ ቀርቷል። በነጻ በሙሉ ስሜት ነው ሐሳቡን የሚገልጸው እና በጣም ደስ የሚል ሁኔታ ነው። የተገኘነውም ዶክተር አብይን በእውነት ለማደፋፈር በተጀመረው እንዲቀጥሉበት ለማበረታታት ነው።
በህክምና ስራ ላይ የተሰማሩት ፈቃደ ዘለቀም ተመሳሳይ ሐሳብ አንጸባርቀዋል።
እንግዲህ ይህን ስታይ አዲስ መፈጠር ማለት ነው። ዛሬ እንግዲህ የምናየው ተአምር ነው። የተአምር ቀን ነው ማለት የምንችለው በእውነት ነው ማለት እና ይሄ እድሜን የቀጠለልኝ ወደፊት ብዙ ተስፋ ልሰጥ የሚገባው ከዚህ በላይ ምንም የሚከበር ነገር ሊኖርም አይችልም። ስለዚህ ያንን በመመስከት ለዶክተር አብይ ያለኝን ከፍተኛ ፍቅር ከልባቸው እውነተኛ ኢትዮጵያዊ ለሌላው አርአያ የሚሆኑ ሰው ስለሆነ ለእሳቸው አላከበርኩ ለሌላ ለማንም ማከብረው ስለሌለ ለዛ ብዬ ነው ዛሬ ለዚህ የመጣሁት።
እንግዲህ ለዶክተር አብይ ያለኝን ፍቅር ብለዋል። ፍቅሩ ከምን መነጨ?
አጠቃላይ ምን ከአንድና ሁለት አይደለም እኮ አጠቃላይ ከመሰረት ተዛብቶ የነበረን መሰረት ነው አሻሽሎ አሳምሮ የመጡት ሰውዬ በዚህ በአጭር ጊዜ ማለት ነው በስልሳ ቀን ውስጥ ማጀት እና ከዛ መሰረት ያንሳቸዋል መሰረቱን መግለጽ ይከብደኛል። በነገራችን ላይ ለምን ሰፊ ነው ሰፊ እንትን ይዞ ነው የመጡት እና በዛ ምክንያት ነው።
የመጨረሻ ጥያቄ ላድርገው። ተዛብቶ የነበረ መሰረት ሲሉ እሳቸው ወደ ኃላፊነት ወደ ስልጣን ከመምጣታቸው በፊት ምን ነበር? እንዴት ይገልጹታል የነበረውን ሁኔታ?
አዎ
26ቱን አመት ሊሆን ይችላል 27ቱን አመት
ኦፍኮርስ። አዎ 27ቱን አመት ስናየው በጎሳ በጎጥ በቃ ኢትዮጵያ የሚለው ነገር ወንጀል የሆነበት ወቅት ላይ ነበር። አሁን እሳቸው ከመጡ በኋላ ኢትዮጵያውያን ክብር መሆኑን ጎጠኝነት ዘረኝነት ማዋጣ አስፈላጊ እንዳልሆነ ትብብርና ወንድማማችነት እንዲጠነክር ያደርጉ ስለሆነ ከምንም በላይ ቃላት ያንሰኛል። ከምንም በላይ በዛ መልኩ ነው ልዩነቱን የምገልጸው።
ዶክተር አብይ ለኢትዮጵያ ህመም ሲታዘዝ የቆየውን ተገቢ ያልሆነ መድኃኒት የቀየሩ ናቸው ያሉት ደግሞ በንግድ ስራ ላይ የተሰማሩት ሰይፈ ስላሴ ተገኝ ናቸው።
እንደ አንድ ዜጋ ላለፉት የተወሰኑ አመታቶች የነበረውን ክስተት የምናውቀው ነው። ሀገር አቀፍ ላይ የነበረውን ክስተት ዘረኝነት የተባባሰ የመጣበት ሁኔታ ነበረ። ሰዎች ከኖሩበት አያታቸው ቅድመ አያታቸው ከኖሩበት አካባቢ በዘራቸው ብቻ ምክንያት የመፈናቀል ሁኔታ ነበረ። ያን ተከትሎ ሁላችንም ኢትዮጵያውያኖች በኢትዮጵያዊነት የምናምን ሰዎች ሁሉ ብሶት ነበረብን። ይሄ ነገር ትክክል አይደለም፣ ወደ ትክክል መንገድ እየሄደ አይደለም፣ ዴስቲኔሽኑ በጣም ከባድ ቀውስ ያመጣል። ብዙ ተቃዋሚ ፓርቲዎችም ይሄንኑ ይገልጹ ነበር። ያረገዘ ቦምብ ነው። ይሄን ዘረኝነቱ ላይ ብዙ ማራገብ ትተን ወደ አንድነት ምንመጣበትን ስለዚህግነት ኢትዮጵያዊነት ቀድሞ ሌላው በየደረጃው መዳሪት የሚሰጣበት ሁኔታ ነው መኖር ይገባው ይላሉ ይሉ ነበርና ይሄን ምጋራቸው የነበረ አይዲያ ነበርና እሳቸውም አሁንም ዶክተር አብይም ከመጡ በኋላ ያለብን ፕሮብሌም ትራቭል ሹት አድርገው እርግጥ ነው ከዚህ በፊት በነበሩ ስርዓቶች ችግሮች የሉም ይያልቁ አይደለም ግን የተሰጠው መዳሪት ለኢትዮጵያ ህዝብ የተሰጠው መዳሪት አንዱ ላይ ብቻ ታርጌት አድርጎ ለሴ ለምሳሌ አንተ ሳምባህን ታማሃል ለሳምባህ መዳሪት ተሰጥ ያ ምሰጠህ መዳሪት አይምሮን ያቃውሳል ወይ ሳይድ ኢፌክቱንም በደንብ ተጥኖ ነው መሆን ያለበት እንጂ እንደው በስሜት አንድ ሳምባ ብቻ ይዳን ተብሎ መዳሪት አይሰጥም እና የተሰጠው የነበረው መዳሪት ሳምባውን በከፊል አድኖ አይምሮን አቀውሷል የኢትዮጵያን ህዝብ አይምሮ አቀውሷል ስለዚህ አሁን የቀወሰውን ህዝብ አይምሮ የቀወሰው ህዝብ ዝም ብሎ መፍረድ አይቻልም ምን አይነት መዳሪት ውጦ ነው ማን ነው መዳሪቱን የሰጠው ይሄ ሊጠን ይገባና ሰውየው ይሄን መዳ ይሄንን እየተገነዘበ ይወስደኛል ጠቅላይ ሚኒስትሩ
በተመሳሳይ በግል ስራ ላይ የተሰማራችሁ ሃና ጃጅም ዶክተር አብይን መደገፍ አገርንም መደገፍ ነው ብላለች
ዛሬ እውነት ኢትዮጵያ ለመደገፍ ማለት ጠቅላይ ሚኒስትሩ ገበሪ ባርከው አዲስ ነገር አለ በእያ አስባለሁ ለወደፊቱ ለወጣት ለትንሽ ትልቅ ብሎ የሚመጥፈው አይደለም አጀማመሩ በጣም አሪፍ ነው የመጨረሻው ባላቀም እግዚአብሔር ደግሞ ይረዳዋል በእያ አስባለሁ ሰው ተቀበሉታል በጣም ደስተኞች ነን
እዚህ የምታዩ ነገር እሱን ያሳየሽ ሰው ተቀበሉታል ያልሽው አሁን እዚህ ከመታየው ሰው ቁጥር አንፃር
እውነት ለመናገር ሁሉም የራሱ ቁስል ያለበት ሰው አለ አገር ሰላም እንዲሆን ብዙ እንደኔ ይፈልጋል በእያ አምናለሁ የመጣው አይ ቲንክ እሱንም ለመደገፍ ያው የሀገር ጉዳይ ስለሆነ እሱ ማለት ሀገር ነው እኛ ማለት ሀገር ነን እግዚአብሔር እንግዲህ ኢትዮጵያን ያስተባብራል ብዬ አስባለሁ በዚህም ይመስለኛል የመጣው
ጠቅላይ ሚኒስትር ዶክተር አብይ አህመድ ባጭር ጊዜ ውስጥ ላመጡት ለውጥ ዕውቅና ለመስጠትና ከጣይነት እንዲኖረው ለመደገፍና ለማበረታታት በተጠራው ሰልፍ ሙዚቃዎችና ጭፈራዎችም መልእክት የተላለፈባቸው ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የእስክንድር ፍሬውን ዘገባ ነበር አድማጮች የተከታተላችሁት። አሁንም እዚያው አዲስ አበባ የደረሰውን አደጋ ወደሚመለከት ርዕስ ነው የምንሻገረው። የቦምብ ፍንዳታውን አስመልክቶ ሲሆን ጥቃቱን ተከትሎ በሰዎች ህይወት ላይ የደረሰውን አደጋ በሚመለከት የጤና ጥበቃ ሚኒስትሩን ዶክተር አሚር አማንንና የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግረሻል። ማምሻውን ነው ያገኘሻቸው። የጉዳቱን መጠን የሚያሳዩ አሃዛዊ መረጃዎች ቀኑን በመለዋወጥ ላይ ነበሩና እንዴት ነው አሁን የቅርብ ሰዓቱን ነው አንቺ ያገኘሽው ምን ይመስላል?
አዎ እንግዲህ አሉላ ቀን በተለይ አደጋው ከደረሰ በኋላ የነበረው ቁጥር ይሁጡ የነበረው የቁጥር መረጃዎች በየሰዓቱ እየተቀያየሩ ነበር። እነሱም እነዚህም ሁለት ሐላፊዎች ለድረገጻችንና ፌስቡክ ገጻችን ላይም ሲሰጡን ነበር መረጃና ቁጥሮች ሲለዋወጡ ነበር። አሁን ማምሻውን ወደ ስቱዲዮ ከመግባታችን በፊት እስቲ ያለው ነገር ምንድነው ብዬ ነው የጠየኳቸው። ዶክተር አሚር የጤና ጥበቃ ሚኒስትር ከሚያብራሩበት ይጀምራል።
መልካም። አጠቃላይ በዚህ ከጉዳት ጋር በተያያዘ የታዩ ሰዎች 156 ሰዎች ናቸው። ከነዛ ውስጥ 10ሩ በጽኑ ሁኔታ የታመሙ ነበሩ። ከአንድ ሰው ደግሞ ህይወቱ አልፏል። ከ10ሩ ውስጥ አሁን አንዱ ተሽሎት ወደ ኢንፔሸንት ዋርድ ትራንስፈር አለ። ስለዚህ በአሁኑ ሰዓት ምሽቱ አንድ ሰዓት ላይ ባለው መረጃ አጠቃላይ 156 ሰዎች ነው የታዩ። ከዛ ውስጥ 9ኙ በጽኑ የታመሙ ናቸው። አንድ ሰው ደግሞ ሞቷል።
ዶክተር አሚር አያይዘው መረጃዎች እየተጣሩ ለህዝብ ይፋ እንደሚደረጉና ተገቢውም ህክምና እየተደረገ የተወሰደ መሆኑን ተናግረዋል። በሌላ በኩል የዛሬውን ፍንዳታ በተመለከተ ማብራሪያ እንዲሰጡን የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማልን ማምሻውን አነጋግሬያቸው ነበር።
እንግዲህ ካሁን ባጣራ ነው የእጅ ቦምብ መተወረወሩን ምን አይነት የእጅ ቦምብ ነው የሚለውን ነገር ሲጠራ የመመራው ተዋቅሞ እየተጠራ ነው ያለው። ግን በዚህ በተወረወረ የእጅ ቦምብ በቀጥታና በተዘዋዋሪ በአጠቃላይ 165 የሚሆኑ ሰዎች ላይ ጉዳት ደርሷል። ጉዳቱ እንግዲህ በሁለት አይነት የደረሰ ነው። አንዱ ቀጥታ በቦምቡ ፍንጣሪ የተጎዱ ሰዎች አሉ። ሌላው ደግሞ በመረጋገጥ ወድቀው ጉዳት የደረሰባቸው ሰዎች አሉ። 15 ከባድ ጉዳት ደረሰባቸው በሕክምና ላይ ሲረዱ ከቆዩት መካከል የአንዱ
ሆስፒታል ሕክምና እየተደረገላቸው እንደሆነ ተሰምቷል። የት ሆስፒታል ያሉት እና ሁሉም 165ቱም ናቸው ሕክምና እየተደረገላቸው ያሉት?
አብዛኞቹ ቀላል ጉዳት የደረሰባቸው ሕክምና ተደርጎላቸው ወጥተዋል። ቤተሰቦቻቸው ይዘዋቸው ሄደዋል። አሁን የሚቀሩት ቁጥራቸው በትክክለኛ ዳታ የለኝም፣ ግን እንደነገርኩት 15ቱ በከፍተኛ ደረጃ ጉዳት የደረሰባቸው ስለሆነ ያው እንደው የሚታከሙ ናቸው። ጥቁር አንበሳ፣ ምኒልክ፣ ዘውዲቱ፣ ሌሎችም የመንግስት ሆስፒታሎች ተቀብለው ወደ 6-7 የሚሆኑ ሆስፒታሎች ውስጥ የተለያዩ ሰዎች ገብተው ታክመዋል እና ይወጡ አሉ። ከፍተኛ ጉዳት የደረሰባቸው ደግሞ
ፍንዳታውንስ ያደረሰው ሰው ወይም የእጅ ቦምቡን ይዞት የነበረው ሰው በምን አይነት ሁኔታ ላይ ነው ያለ?
ቦምቡ እንግዲህ ወርውረዋል ተብለው የሚጠረጠሩ ሰዎች ወይም አብረው አቀነባብረዋል ተብለው ከሚጠረጠሩ ሰዎች መካከል 6ቱን ያህል ይዘናል። ምርመራው እየተጣራ ነው ያለው። የምርመራ ቡድን አቋቁመን ምርመራው ተጣርቶ ምርመራው ውጤት ህዝቡ እንዲያውቀው የማድረግ ስራ ፖሊስ ይሰራል በቀጣይነት ማለት ነው።
ያልፈነዳ መሳሪያ ወይም ቦምቦች የተገኛለ?
እስካሁን ድረስ በደረሰን መረጃ እንዲህ አይነት ነገር አላገኘንም።
ፖሊስ መኪና ውስጥ የመሳሪያ መያዣ ሻንጣ፣ እንደዚህ አይነት ነገር በማህበራዊ ሚዲያ በምናያቸው ፎቶዎችና ቪዲዮዎች ላይ አሉ። እሱስ ምንድን ነው?
ብዙ ያው የምርመራ ቡድኑ በጣም ፕሮፌሽናል በሆነ መንገድ አጣርቶ ካልሆነ መስጠቀር አሁን እኔ ህዝቡንም አጠቃላይ ህዝቡም ኦዲየንሳችንም ቢሰማ ይሻላል ብዬ ወይም ደግሞ ቢወስደው ይሻላል ብዬ የምመክረው የምርመራ ውጤት ከደረሰ በኋላ ወይም ደግሞ የምርመራ ውጤቱ የደረሰበት ደረጃ በምናሳቅበት ወቅት የምንሰጠው ሴንትራላይዝድ የሆነ ኢንፎርሜሽን ላይ ቤዝ ቢያደርግ የተሻለ ይመስለኛል። አሁን የብዙ የተለያዩ የሚነገሩ ነገሮች ሊኖሩ ይችላሉ እና ያልተጣሩ ስለሆኑ ይሄ ነው ብሎ መናገር በጣም አስቸጋሪ ነው። ሲሆን
ጠቅላይ ሚኒስትሩ እንግዲህ ደህና መሆናቸውን በመግለጫቸው ታይቷል፣ መግለጫ ሰጥተዋል። ይሄ ጥቃት ግን ወደ እሳቸው የተነጣጠረ ነበር ማለት ይቻላል?
እንደዚህ አይነት እኛ በቀላሉ የምናየው ጥቃት አይደለም። እንዲህ ጠቅላይ ሚኒስትሩ ይገኙበታል፣ ለእሳቸው ምስጋና ሊያቀርብ በወጣ ህዝብ ላይ እሳቸውን በተገኙበት እንግዲህ ንግግር በሚያደርጉበት መድረክ ላይ ብዙም ከመድረኩ ባራቀ ሁኔታ እንዲህ አይነት ነገር መፈጸሙ ገና ተጣርቶ ማን ላይ ነው ኢላማ ያደረገው የሚለውን ነገር በምርመራ ውጤቱ መሰረት የሚገለጽ ቢሆንም እንዲህ ብለው የሚገምቱ ሰዎች ሲገምቱ ብዙ ሚገርም አይሆንም።
እንግዲህ ኮሚሽነር፣ ያ ወደ ዴሞክራሲያዊ መንገድ እየተሸጋገረች ነው፣ ለውጡ እንዳይሰናከል የለውጡ አካል ለመሆን የሚል ነው ሰላማዊ ሰልፉ የነበረው እና የሚያስተላልፉት መልእክት ካለ ለቀጣይ ሂደቶች?
ህዝቡ በጣም የሚገርምሽ ነገር ይሄ ትልቅ ኢቨንት ነው። ከ4-5 ሚሊዮን ህዝብ ነው አዲስ አበባ ከተማ ላይ ወጥቶ ያቀለቀለጠው። በጥሩ ስሜት ጠቅላይ ሚኒስትሩን ኢትዮጵያ የያዘችውን መንገድ በጠቅላይ ሚኒስትሩ መሪነት እየተደረገ ያለ ጉዞ አፕሪሼት በማድረግ ነው ህዝቡ የወጣው። በጣም ጨዋነት የተከላበሰ መንገድ ነው ህዝቡ የወጣው። ትልቅ ህዝብ ነው፣ ሊመሰገን የሚገባው ህዝብ ነው። እንግዲህ ይሄ ህዝብ ዛሬ ያሳየው ጨዋነት፣ ወደ ሰፊነት ግሩም ከተከሰተ በኋላ ተመልሶ ወደ ቤቱ ነው የገባው እና ይህን ያሳየው ጨዋነት፣ ወደ ሰፊነት መቀጠል እንዳለበት ጠቅላይ ሚኒስትሩን ቅድም ጥያቄያቸው አቅርበዋል። እኛም እንደ ጸጥታ አካል እንደ ፖሊስ ህዝቡ እነዚህ እኩይ ተግባር እኩይ ድርጊት እየፈጸሙ የሀገራችንን ሰላም የተጀመረውን ጥሩ ጉዞ ጥላሸት ለመቀባት ጥረት የሚያደርጉ ኃይሎችን የማጋለጥ ስራ ከፖሊስ ጎን በመሆን እንዲሰራ እና ቀጣይ ጉዞአችን ብሩህ እንዲሆን ተስፋችን ብሩህ እንዲሆን የሁላችንም የጋራ ትብብር ይጠይቃል። ፖሊስ ህዝቡን የመከላከል ኃላፊነት ብቻ ይዞ እየሰራ መሆኑን ህዝቡ ተገንዝቦ ከፖሊስ ጋር ተገቢውን ትብብር እንዲያደርግ መልእክቴን አስተላልፋለሁ።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በአሜሪካ ድምጽ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ያንተን
እኔም ጽዮን ለዘገባው አመሰግናለሁ። አድማጮች፣ ቀጣዩም ታዲያ ድንገቱን የሚመለከት ነው። መለስካቸው አማሃ ነው የሚያጠናቅረው።
ለክብር እንግዶች ከተዘጋጀውና ጠቅላይ ሚኒስትሩም ከሚገኙበት መድረክ በስተምዕራብ አቅጣጫ በዝግጅቱ ማብቂያ ላይ የተሰማው ከፍተኛ ፍንዳታ ምን እንደሆነ ለማወቅ ሙከራ አድርገን ነበረ። በፍንዳታው አካባቢ በቅርበት ነበርኩ ያሉኝ አቶ ጸጋዬ ሞላ ያዩትን ይናገራሉ።
እሱ ይወጣል ተብሎ የተጠበቀበት ቦታ ላይ ነው ፍንዳታ የተካሄደ። በዛው ቅጽበት ማለት ነው። እሱን ወዲያ በመድረክ ይዘው ሄዱ። ሄደን አየን፣ አጠገቡ ላይ ነው። ሁሉም ተበትኗል። የቆሰሉት ናቸው አብዛኛዎቹ። በአምቡላንስ መኪና ከተራቸው ነው የሄዱት። ወዲያው
የጉዳቱ ምን ያለው አዩት? እሱ
በአይኔ አይቻለሁ፣ አንስቻለሁ።
የሞተ ሰው አለ
በእርግጠኝነት? አሁን እስከ ወደ ሆስፒታሉ ጋር እስከሚደርሱ ባለው ውስጥ ያለውን ነገር አናውቅም እንጂ በዚህ ቅጽበት ውስጥ የሞተ ሰው የለም። ነገር ግን ፊታቸው ላይ የፍንዳታው ፍንጣሪ ፊታቸውን በመምታት አእምሯቸው አካባቢ ላይ ችግር የደረሰባቸው ሰዎች አይተናል። እንደገና ደግሞ አካላቸው የተወሳሰሩ ቦታ ላይ እንደዚህ የጎዳቸው ሰዎችን አይተናል። እነሱን ያነሳ ነው፣ ምክንያቱም ራሳቸውን ትተዋል። በዛ ቅጽበት ውስጥ እንቅስቃሴ ወይም ደግሞ የደም ንዝረት ስለነበረ እሱን አንስተን ነው ወደ ቦታው ላይ ከተትናቸው።
ስንት ይሆናሉ?
በትንሹ እኔ ያየሁት እኔ በአይን ያየሁት 7 ሰው አይቻለሁ። በትንሹ
የተጎዳ
ማለት
አቶ ጸጋዬ እሱ የሚሏቸው ጠቅላይ ሚኒስትሩን ነው። በፍንዳታው አካባቢ የወደቁ ጫማዎች ይታያሉ። ብዙ ሰው ያለቅሳል። እዚያም እዚህም ደም ፈሷል። አንዳንዱም ንዴቱን መቆጣጠር አቅቶት ፍንዳታው ወደ ነበረበት አቅጣጫ የተለያዩ ቁሳቁሶችን ይወረውራል። በዚሁ ስፍራ ካገኘኋቸው አንዱ አቶ አህመድ አባተ ደግሞ አየሁ ያሉትን ይገልጻሉ።
በቃ እኔ ከኋላ ነኝ የቆምኩት። እዚህ ለፊት ላይ ፈነዳና ጨሰ። ሲጨስ ሰው ወደዚህ ገፋኝና ወደ ኋላ ተገፋፋል። የደስታ ነው እያለ ህዝቡ ወደ ኋላ መገፋፋት ጀመር።
አላወቀም፣
ምንም አላወቀም። ከዛ በኋላ እንደገና አሁን በመኪና እየጨፈጨፉ ወሰዷቸው። አፈነዱት።
አገኙቸው? ሰው
አገኝቷቸው አለ። መኪናው ተይዘው አለ።
ጠቅላይ ሚኒስትር አብይ አህመድ ጥቃቱን አስመልክተው በኢትዮጵያ ቴሌቪዥን መግለጫ የሰጡት መድረኩን በለቀቁ በአጭር ጊዜ ውስጥ ነበረ። ድርጊቱን በጠንካራ ቃላት አውግዘውታል። የጥቃቱን ፈጻሚ ኃይሎችም እኩዮች ብለዋቸዋል። በዚህ ዝቅ ያለና የተዋረደ ተግባርም የኢትዮጵያ ሕዝብ እንደማይሸነፍ ገልጸው የእነዚህ ኃይሎች ዓላማ ፈጽሞ እንደማይሳካላቸው ነግረዋቸዋል።
ይህንን ቀን ደስታችን ለማጨለም፣ ፍቅራችን ለማጨለም፣ አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችው እጇ አይታጠፍም። በኢትዮጵያ ሰማይ የሚዘንበው ሰላምና ፍቅር አይቀየርም። ይህ እንዲሆን የምትተጉ ሰዎች ትናንት አልተሳካላችሁም፣ ዛሬ አልተሳካላችሁም፣ ነገም አይሳካላችሁም።
የፍንዳታው ድምፅ እጅግ ከፍተኛ የነበረ ቢሆንም አብዛኛው በአደባባዩ የነበረው ሕዝብ በተረጋጋ መንፈስ የድጋፍ በዓሉን ረዘም ላለ ጊዜ አከናውነዋል። አንዳንድ ወጣቶች በንዴት ሲቃ ወደ መድረኩ በመውጣት አሁን ያለውን ባለኮከብ የኢትዮጵያ ባንዲራ በማውረድ የቀድሞውን ባንዲራ ሲሰቅሉ ይታዩ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ አሁን በደረሰን ዜና የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ 9 የፌዴራልና የአዲስ አበባ ፖሊስ አመራሮች የአመራር አባላት ክፍተት አሳይተዋል በሚል ቁጥጥር ስር አውለው ምርመራ እየተካሄደባቸው መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሸዴ ማምሻውን ገልጸዋል። አድማጮች፣ አሁንም ከዚሁ የዕለቱ ክንውን ጋር የተያያዘ ሌላ ዘገባ ነው የሚቀጥለው። በዛሬው ዕለት በአማራ ክልል በጎንደር፣ በደሴና በደብረ ማርቆስ ተመሳሳይ ሰልፎች ተካሂደዋል። ጽዮን ግርማ ነዋሪዎችን ደውለሽ አነጋግረሽ ነበር። ወደ ዘገባሽ ሰጅ ነው።
ዛሬ በጎንደር ከተማ የተደረገውን ሰልፍ በተመለከተ ወደ አንድ ነዋሪ ደወልኩ።
የሰላማዊ ሰልፍ ዋናው ዓላማ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የለውጥ ሂደቶችን ለመደገፍና ለማበረታታት አንዱ ዓላማ ውስጥ ነው። ሲቀጥል ደግሞ ያልተመለሱ ጥያቄዎች ነበሩና ለጋንም ጥያቄዎች በድጋሚ ለክብር ጠቅላይ ሚኒስትር ለማቅረብ ነው ሰላማዊ ሰልፍ ጎንደር ከተማ የተካሄደው።
ምንድን ናቸው ያልተመለሱ ጥያቄዎች ብላችሁ ያነሳችኋቸው?
በዋናነት ይህ ከአማራ ደንበር ጋርና ከማንነት ጋር የተያያዙ ጥያቄዎች ናቸው። ወልቃይት የተገደ የተለን የራያና የመተከል የተነጠቀ አማራነት የሚመለስልን ጭንቅ ያዘ ጥያቄ ነው። አንዱ መሰረታዊ ጥያቄ
ምን ያህል ሰው ወጣ? ብዙ ሰው ወጣ
በቁጥር ይሄን ያክል ማለት አልችልም፣ ግን ጎንደር የቀረ አለ ተብሎ አይወሰድ ማለት የጤና ትክክል የገጠመውና ለሰጥ ካልሆነ በስተቀር ከህፃን እስከ አዋቂ በነጭ ሰጦ ምናልባት በማህበራዊ ድረገጽ ማይተሹ ይሆናል። በርካታ ህዝብ የወጣበት ላይ የታደመበት ሰላማዊ ሰልፍ ነበር። ፍጹም ሰላማዊ የነበረ
ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፋችሁን እንግዲህ አንተም የሰልፉ ተሳታፊ ስለነበርክ ድጋፋችሁን በምን አይነት መልእክት ነው የገለጻችሁት?
በሁለት አይነት መልክ ነው። አንደኛው የድምጽ ማጉያ በመጠቀም የአቋም መግለጫዎችን በመግለጽና መፈክሮችን በማዘጋጀት እንዲሁም ባነሮችን በማዘጋጀት ነበረ። ጥያቄዎቻችንም ድጋፎቻችንም ለክቡር ጠቅላይ ሚኒስትሩ ያቀረብንበት።
መፈክሮቹ ምን ምን የሚሉ ነበር? ውስጥ የተወሰኑትን ንገረኝ።
የመጀመሪያው በእንግሊዝኛ የተጻፈና በአማርኛ የተጻፈ ነው። ኮንግራቹሌሽን ኦሊምፒክ የሚል አንጻራዊ ተስፋ ለውጦችን ለዛ እንኳን ደስ አላችሁ ቀናይነት ያለው መሪ ያገኝ ለማለት ታስቦ ነው። ሁለተኛ ወልቃይት የጠገዴ የጠለምት የራያና የመተከል የተነጠቅነው አማራነታችን ሊመለስን የሚል አንድ በጣም ቦልድ የተጻፈ መፈክርም ነበረን።
በተመሳሳይ ደግሞ ሰልፍ ወደ አስተናገደችው ደሴ ከተማ ነዋሪ ስልክ አቀጨልኩ።
ኦኬ፣ ሰልፍ ተካሂዷል ደሴ። ይህ ሰልፍም ያለነው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ማለት ወደ ጠቅላይ ሚኒስትርነት ከመጡ ጀምሮ ባለ አጭር ጊዜዎች ለሀገሪቱ ያሳዩትን የተሻለ አሰራር ለውጥ የታየበትን አመራራቸውን ለማመስገን የተደረገ ሰልፍ ነበረ እና ሰልፉም በሰላም ተጠናቋል።
ምን አይነት መልእክቶች ናቸው የተላለፉበት? ድጋፍን ለማሳየት የተጠቀማችሁባቸው መልእክቶች ምንድን ናቸው?
ዋናው መልእክት ጠቅላይ ሚኒስትሩን ማመስገን ነው። ከዛ ሲቀጥል በዚህ እንግዲህ እንደሚታወቀው በኢህአዴግ የስልጣን ዘመን ከተጎዱ ከተሞች አንዷ ናት። ምንም የልማት ቤት የማይታይባት ከተማ ናት። በፊት ከነበራት አቋም አንጻር ስታይ ክትትል የላት ለአንድ ከተማ መገኘት ያለበትን ግንባታ ባዛው የማይከናወንባት ከተማ ናት። ይህም እንግዲህ ህብረተሰቡ መሬት አለው በዚህ ይሄ እንዲሻሻል በጠቅላይ ሚኒስትሩ እነዚህ ነገሮች እንዲስተካከልና በዚህ በራሷ ልጆች እየተዳደረች የከተማ እድገት የተጠበቀውን እንደሌሎች ከተሞች እንድታድግ የሚጠይቅ መፈክሮች ሀሳቦች ያዘሉ ነበሩ። ሌላው ደግሞ በኢትዮጵያ ውስጥ በዚህ 27 ዓመት በአማራ ላይ የሚደርስ የመፈናቀል ግድያ በኢትዮጵያ ውስጥ በተለያዩ ክልሎች ከሚኖርበት አካባቢ የሚደርስበትን ጥቃት እንዲቆም የሚጠይቁ መፈክሮች ነበሩ እና አጠቃላይ ይዘታቸው እነዚህ ናቸው። የሰልፍ ዋላ ነው።
ወደ ደብረ ማርቆስም ደውዬ አንድ ነዋሪ ጠይቄያለሁ።
ሰልፉ ጠቅላይ ሚኒስትር ዶክተር አብይ ያመጣውን አሰራር ለውጥ ተመልክቶ የተካሄደ ነው። ሰልፉ አጠቃላይ ብዙ ነገሮች ተንጸባርቀውበታል። አብዛኛዎቹ ግን ተቃውሞ ያመዘነበት ነበረ። ይህም የኢህአዴግን መንግስት ቻውቻው ኢህአዴግ ወይም ወያኔ በሚል ቃል ነው የገለጹት። ወጣቶቹ በሙሉ የያዙት ባንዲራ አረንጓዴ፣ ቢጫ፣ ቀይ ብቻ ነው። አርማ የለውም ባንዲራ። ስርዓቱ ወይም ለውጥ ያመጣውን እድል ተጠቅመውበታል። ወጣቶቹ የሚፈልጉትን መልእክት አስተላልፈዋል። አዎ፣ የጠቅላይ ሚኒስትሩን ፎቶግራፍ የያዘ ቲሸርት በደንብ አድርገው አሰርተው ለብሰዋል ወጣቶቹ።
መፈክር ነው። በመፈክር ከሆነ ምንድን ነበረ ያስተላለፉት መልእክት?
ያመጡት ለውጥ እንደግፋለን፣ የቀን ዝቦች ያሏቸውን ዝቦች ላይ የሚወስዱትን እርምጃ ይቀጥሉ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎን ሆነን የሚሉ ባነሮች አሰርተዋል።
እንኖር ኢትዮጵያውያን እንሞት ኢትዮጵያውያን እንለውንም በትጀርጋቸው አሳተመውልን ተዋል ወጣቶቹ አጋጣሚ አዘጋጅ ኮሚቴው ሲያዘጋጅ ትናንትና ባነሩን ሰቀልበት አደባባይ ንግስ ተክለማኖት አደባባይ አርማ ያለውን ባንዲራና የክልሉን የአማራ ክልልን ባንዲራ ጎን ለጎን ሰቅለውት ነበር እና ወጣቶቹ ቀጥታ ሄደው እሱን ያወረዱት መጀመሪያ አርማ ያለውን ባንዲራና ኮከብ ያለበትን ባንዲራ ወርደውታል አረንጓዴ ቢጫ ቀይ ባንዲራ ተከተውበታል እዛ ቦታ ላይ አዎ ሰልፉ በሰላም ተጠናቋል የርምሽ ነገር አደባባይ ላይ የነበረው ስክሪን ቀጥታ ከመስቀል አደባባይ የሚተላለፈው ቀጥታ ስርጭት ነበር የሚተላለፈው እና ወጣቶቹ መድረክ ላይ የሚካሄደውን ፕሮግራም ትተው ጠቅላይ ሚኒስትሩ የሚያስተላልፉት መልእክት ነበር የሚያዳምጡት ስርጭቱ ሲቋረጥ ኢሚዲየትሊ ነው የተበተነው ወጣቶቹ መፈክር እያያዙ ወደ የመጡበት ሰፈራቸው ነው ባንዲራውን እያውለበለቡ የተመለሱት
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብለን በመግቢያችን እንደተቆምነው ታዲያ ዛሬ ሙሉ ዝግጅታችን ማለት ይቻላል በአዲስ አበባው ክንውን ዙሪያ ያተኮረ ነው። ቀደም ብለን ያስተዋወቅነውን በመግቢያችን ያስተዋወቅነውን ውይይት ቅምሻም ማሰምተን ሰዓታችን የፈቀደ አይመስልም በድንገቱ ዙሪያ የተጠናቀሩ ዝግጅቶች ሲሆን ሰዓታችን የሚፈቅደውን ነገር ማድረግ ሊኖርብን ነው።
አሁን እንግዲህ አስተዋውቀን ነበር ፕሮግራሙንና አልደረሰልንም በነገው ምሽት እና ቀርባለን ያንተ ውይይት ነበር ያዘጋጀኸው።
ባንቺ ላሳብብ ነው ሰዓቴን አለቀብኝ ለማለት
በኔ እንኳን አይሳብብም የዛሬ የእለቱ ሁኔታ ነው ያስገደደንና እሱን የተቻለንን ሁሉ እንግዲህ እያደረግን ነው።
ወደዛ ከመሄዳችን በፊት ታዲያ ለማሳሰብ ወይም ለማስተዋወሻ ያህል ድምጾች መራርጠናል። ከነኛ ከውይይቱ ድምጾች የተወሰኑትን እናሰማና እስክንድርን ብናወራው ምን ይመስልሻል?
አዎ እንግዲህ ለማጠቃለያ እስክንድር የደረሰበትን በተለይ እዛ እየተከታተለ ነበርና የደረሰበትን በማብራራት ያብራራልናል መጥቶና እስቲ ከዛ በፊት ግን ፕሮግራሙን የነገውን ማሳሰቢያ
እና ለቅምሻል እናሰማ።
የለውጥ ወገን የለውጥ ነፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው ለአብዛኛው ሲታሰሩ ሲፈቱ የቆዩ ወገኖች ናቸው። ግን ሪሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስት ሜሴጅ መሴጆች እንደዚህ በስፋፋ አጭር ጊዜ ህዝቡን
እንግዲህ ከተወያዮቹ አንዱ አቶ አበባው አያሌው ነው። በአዲስ አበባ ዩኒቨርሲቲ የስነ ጥበባትና የታሪክ መምህር ነው።
ልክ ነው።
ቀጣዩ እንግዳ ደግሞ ማን ናቸው?
የለም አንድ ነገር እናድርግ ሁነስም እንደው ይሄን ሁኔታ ለማረጋጋት አንድ ነገር እናድርግና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉ ይላሉ ባፋቸው ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለና ምንም መውጫ የሌለው ፍራስ ውስጥ ሁኔታው ስለገባል ነው እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበትና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይችላል እና ዝም ብሎም አይደለም የመጣው።
በኢትዮጵያ ጉዳይ ላይ በሚያተኩሩ ጽሑፎቻቸው በስፋት የሚታወቁት ፕሮፌሰር መሳይ ከበደ ናቸው። ከዴይተን ኦሃዮ የፍልስፍና ፕሮፌሰር ቀደም ብለን በመግቢያችን ያስተዋወቅናቸውን ለቅምሻም ድምጻቸውን ያሰማነውን አቶ ብርሃነ መዋን ድምጽ እናስከትል።
የራሴን ስሜት ልናገርን ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት።
ይችን መሬት አልመለስባትም ብዬ ፈርቼ ነው የመጣሁት። ከሞትኩም በኋላ እዛ ቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
ያስተዋወቅናችሁ ውይይት እንግዲህ በነገው ምሽት በመግቢያችን በመክፈቻችን ላይ የሚቀርብ ውይይት ይሆናል። ጠብቁን፣ ተከታተሉት። አሁን ወደ አዲስ አበባ ወደ እስክንድር ፍሬው እናልፋለን። መስመር ላይ አለ።
እስክንድር እንደምናመሸ።
እንደምናመሻችሁ አሉላና ጽዮን።
እንደምናመሸ እስክንድር።
እግዚአብሔር ይመስገን። እንደምናመሻችሁ።
ደህና ነን። እንግዲህ ወደ አሉላ እስቲ
ለመግቢያ እንደደረሰ እስክንድር፣ በርከት ያሉ ዘገባዎችን ነው ያደረሳችሁን። የተለየ ስሜት የሚጋብዝ ብዙዎችን ያንቀሳቀሰ ሰላማዊ ሰልፍ ባልታይ ከዚህ ቀደም ባልታየ ሁኔታ ለጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ያልታየ ነው የተባለ ሰላማዊ ሰልፍ በነበረበት ላይ አሳዛኝ ሁኔታ ተከስቷል። በዘገባዎቻችሁ በደንብ ገፋ አድርገን ተመልክተናል። ታዲያ ፍንዳታው የደረሰው እስክንድር ጠቅላይ ሚኒስትሩ ከሁሉም ወገኖች ጋር ሰላም የሚፈጠርበት ጊዜ መሆኑን ይህንን እየተናገሩና ሌሎችንም በመሰል ስሜት ለመጋበዝ በነበሩበት ሁኔታ ውስጥ ነው። እስኪ ወደዛ ሰዓት ውሰደን።
እንግዲህ ፍንዳታው የደረሰው እንዴት ነው አሉላ? ጠቅላይ ሚኒስትሩ ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ነው ፍንዳታው የደረሰው። ይህንን ማየት የቻልኩት ሪከርድ ማድረግ ችዬ ነበረ እዛ የነበረውን እንቅስቃሴ በሙሉ እና አሁን ሪከርድሬ ላይ ያለውን ሰዓት ሳስለው ልክ ከአንድ ደቂቃ 17 ሴኮንድ በኋላ ነው። እንግዲህ ምንድን ነው የተፈጠረው? እሳቸው ንግግር አድርገው ጨረሱ። ከዛ የመድረክ መሪው መድረኩን ያዘ። በመቀጠል እሱ እየተናገረ እያለ ነው በመሀል ድምፁ የተሰማው። ከፍተኛ የመደናቀት ስሜት ፈጥሮ ነበር፣ በተለይ ፍንዳታው በደረሰበት አካባቢ። ነገር ግን ሰው ከዛም በኋላ ሰልፉን፣ ጭፈራውን፣ ሙዚቃውን፣ መፈክሩን ያቆመበት ሁኔታ አልነበረም አሉላ። ከዛም በኋላ ቀጥለው ነበር ሁኔታዎች።
እንግዲህ እስክንድር በምን ያህል ርቀት ላይ ነበርክ እንደው ጉዳዩን ለመከታተል? ከዛ ተከትሎ ግን እዛ አካባቢ ያለው ሰው ፍንዳታ መሆኑን አውቆ ነበረ? የቦምብ ፍንዳታ መሆኑን አውቆ ነበር?
እንግዲህ ፍንዳታ መሆኑን ያወቁት ሲሆን በጣም ውስን ሰዎች ነበሩ። ያንን የተረዳሁት ከምንድነው? እኔ እንግዲህ በምን ያህል ርቀት ላይ ነበርክ ለምትይው፣ ከጠቅላይ ሚኒስትሩ በስተቀኝ በኩል ነው ፍንዳታው የደረሰው፣ 30 ሜትር ርቀት አካባቢ። እኔ ከጠቅላይ ሚኒስትሩ በስተግራ በኩል ነበርኩኝ፣ በቅርብ ርቀት ላይ ምናልባትም 15 ሜትር የማይሞላ ርቀት ላይ ነበርኩኝ። እና ፍንዳታው ሲሰማ አንዳንዶቻችን ቦምብ ነው ፈንጂ ነው የሚል ግምት አደረብን። ይሄን እንድናጠናክር ያስገደደን ደግሞ ወዲያውኑ የጠቅላይ ሚኒስትሩ ጠባቂዎች እና ሌሎች የጸጥታ ኃይሎች ወደ ጠቅላይ ሚኒስትሩ በመምጣት እሳቸውን በመከለል በፍጥነት ይዘዋቸው ሲወርዱ የሆነ ጥሩ ያልሆነ ነገር መከሰቱን መረዳት ቻልን። እዛ ፊት ለፊት ቆመው የነበሩ ወጣቶች እና ሌሎችም የህብረተሰብ ክፍሎች ቦምብ መፈንዳቱ ወይም ፈንጂ መፈንዳቱ ገብቷቸዋል። ነገር ግን ከርቀት የነበረው ህዝብ ድምጾች ስለነበሩ፣ ጭብጨባዎች ስለነበሩ እና በዛ ድምጽ መሀልም ስለተሸፈነ የሆነ ያለው ነገር አልገባቸውም ነበር። አንዳንዶቹም የሰሙትን ቢሰሙትም ድምጹን ሪችት ነው፣ ኤሌክትሪክ ነው፣ ስፒከሩ ነው የፈነዳው የሚሉ አባባሎቹ ሊሰሙ ነበር በአንዳንድ ሰዎች አካባቢ። በጣም የሚገርመው ነገር ግን ምንድን ነው፣ ፍንዳታው ከደረሰ በኋላ ሰዎች በእንደዚህ አይነት አጋጣሚ ሲሸሹ ራሳቸውን ያወቁት።
እስቲ እስክንድር እንግዲህ ሰዓታችንም እየተጠናቀቀ ነውና እንደው ወደ መጨረሻ ላይ ወደ ደረሰን ዜና እንሂድ። አንተ ያደረስከን ነው በሰበር ዜናና የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነርን ጨምሮ 9 የፌዴራልና የአዲስ አበባ ፖሊስ አመራሮች አባላት ክፍተት አሳይተዋል በሚል የተወሰደ እርምጃ አለ። እስቲ አብራራልን አጠር አድርገህ። ምንድነው? ምን አይነት እርምጃ ነው የተወሰደው?
እንግዲህ ይሄንን መረጃ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው። ማምሻውን እሳቸው እንዳሉት ከሆነ
ክፍተት አሳይተዋል። ዛሬ ከተፈጠረው ሁኔታ አንጻር ክፍተት አሳይተዋል በሚል የአዲስ አበባን ምክትል ፖሊስ ኮሚሽነር ጨምሮ 9 የፌደራልና የአዲስ አበባ ፖሊስ አመራሮችና አባላት በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት። እንግዲህ እርምጃው ዛሬ ከተፈጠረው ሁኔታ ጋር እየተያያዘ ነው። ጠቅላይ ሚኒስትር አብይ አህመድም ቀደም ሲል በሰጡት መግለጫ ሁኔታዎች እየተጣሩ መሆኑንና ሁሉም ነገር ለህዝብ ይፋ እንደሚደረግ ተናግረው ነበር። የአዲሱ ጠቅላይ ሚኒስትር አንዱ አካሄድ እንግዲህ እንደምታውቁት እንሳቸውን በይፋ እየተናገሩ እንዳሉት ድብቅ አንዲባል ነገር ይፈጠራል በኋላ ማንኛውም አይነት የመንግስት እንቅስቃሴ ለህዝብ ቶሎ ቶሎ ይፋ ይደረጋል ነው ያሉትና እንደምታዩትም በየሰዓቱ ነው ነገሮች መረጃዎች ይፋ እየተደረጉ ያለው።
መልካም እስክንድር፣ ሰዓታችን በማለቁ እንጂ አሁን ያነሳኸውን ጉዳይ በሂደት ላይ ያለ ነው። ሌሎች ጉዳዮችም በተከታታይ በመጪው ቀናት ዝግጅቶቻችን ይቀርባሉ። ለዛሬ ያለውን ግን በዚሁ ልናበቃ ነው። እስክንድር እናመሰግናለን። መልካም ምሽት።
መልካም ምሽት። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ሰከንዶች ብቻ ናቸው።
አስተናገድናችሁ አሉላ ከበደና
እኔ ጽዮን ግርማ ነን።
እንዲሁም አቀናባሪያችን ንጉሱ ታምሬና ዋና አዘጋጇ ትዝታ በላቸው ከሌሎች ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ደህና ደሩ።